ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
መሪያችን ነው፣ አስተባባሪያችን ነው፣ አስተማሪያችን ነው። ስለዚህ ተጽዕኖ ይፈጥራል። ነገር ግን በኦሮሞ ሕዝብ ትግል ላይ፣ በኢትዮጵያ ሕዝቦች ትግል ላይ አንዳች የሚፈጥረው ነገር አይኖርም። ምክንያቱም ሕዝብ ትግልን የሚያካሂደው አንድ ቅንጣት ዶክተር መረራን ይዞ አይደለም።
አቶ ጥሩነህ ገምታ የኦሮሞ ፌዴራሊስት ኮንግረስ ፓርቲ የስራ አስኪያጅ ኮሚቴ አባል ናቸው። ድምጻቸው የተሰማው የፓርቲያቸውን ሊቀመንበርና የመድረክ አመራር አባል ዶክተር መረራ ጉዲናን እስር ተከትሎ ከሰጡት አስተያየት የወሰድነው ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
በዩናይትድ ስቴትስ በተካሄዱ ምርጫዎች እለት ያልተጠበቁ ከባድ ሽንፈት የደረሰባቸው ዲሞክራቶች የወደፊት አካሄዳቸውን እየመረመሩና እርምጃውን እየወሰዱ ናቸው ይላል በዜና መጽሔት የምንመለከተው ሌላው ዘገባችን።
ለምሽቱ ካሉን ሌሎች ርዕሰ ወሬዎች መካከል ደግሞ እለቱ ዛሬ እንደ አውሮፓውያን አቆጣጠር ታህሳስ አንድ ቀን የዓለም የኤድስ ቀን ነው። የተባበሩት መንግስታት የህፃናት መርጃው ድርጅት በታዳጊ ወጣቶች በተለይም በልጃገረዶቹ ላይ በመከላከል ጉዳይ ብርቱ ስራ መሰራት ይኖርበታል ሲል አስታውቋል። ሌሎችም ዜናዎች አሉ።
ቀደም ብሎ እንደተጠቀሰው እንደ አውሮፓውያን የዘመን አቆጣጠር በየዓመቱ በታህሳስ ወር የመጀመሪያ ቀን የሚታሰበው የዓለም ኤድስ ቀን ለ28ኛ ጊዜ በዓለም ዙሪያ በተለያዩ ሀገሮች ታስቧል። እለቱን ተንተርሶ የተቀናበሩ ዘገባዎችም በሁለተኛው አጋማሽ ይዘናል።
የገዳ ስርዓት በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም በዩኔስኮ የዓለም ቅርስነት ተመዝግቧል። የምዝገባው ምንነት ጨምሮ ዩኔስኮ በዓለም ቅርስነት መመዝገባቸውን ያረጋገጠውን 10 ቅርሶች ምዝገባ በባህልና ማህበረሰብ ቅንብር እንመለከታለን።
ሌሎች በርከት ያሉ ዘገባዎችና ቅንብሮች እንዲሁም የስልክ አስተያየቶቻችሁን አካተን የሐሙስ ህዳር 22 2009 ዓ.ም አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። ፕሮግራማችንን ብርሃን ኃይሉ ትመራለች። በቅድሚያ የምሽቱን የዓለም ዜናዎች። የኦሮሞ ፌዴራሊስት ፓርቲ ሊቀመንበርና የመድረክ አመራር አባል ዶክተር መረራ ጉዲና ታስረዋል። ዶክተር መረራ የታሰሩት በብራሰልስ የአውሮፓ ህብረት ፓርላማ ስለ ኢትዮጵያ የሰብአዊ መብቶች ሁኔታ ገለጻ ካደረጉ በኋላ ሲመለሱ ትናንት ረቡዕ አዲስ አበባ አውሮፕላን ጣቢያ ላይ መሆኑ ተገልጿል። የኢትዮጵያ መንግስት ዶክተር መረራ የታሰሩት ከአሸባሪ ድርጅት ጋር ግንኙነትን ማድረግን በሚከለክለው የአስቸኳይ ጊዜ አዋጅ መሰረት መሆኑን አስታውቋል። በአውሮፓ ህብረት የምስክር ሸንጎ ሰሚ ችሎት ፊት ቀርበው የተናገሩት የተቃዋሚው ፓርቲ መሪ ከአርበኞች ግንቦት ሰባት መሪ ዶክተር ብርሃኑ ነጋ ጎን ተቀምጠው የሚያሳዩ ምስሎች በድረገጽ ሲሰራጩ ቆይተዋል። ዶክተር መረራ መታሰራቸውን ቤተሰባቸው፣ ፓርቲያቸውና በኢትዮጵያ አስቸኳይ ጊዜ አዋጅ የተቋቋመው ወታደራዊ እዝ አስታውቀዋል። ለሰብአዊ መብቶች የሚሟገተው አምነስቲ ኢንተርናሽናል የዶክተር መረራ ጉዲና መታሰር ሀሳብን በመግለጽ ነጻነት ላይ የተፈጸመ ከባድ ጥቃት ነው ብሎታል።
በመግቢያው እንደጠቀስነው የዛሬ ዕለት የዓለም ኤድስ ቀን የሚታሰብበት ነው። ለሶስት አስርታት ለተቃረበ ጊዜ በየአመቱ እንደ አውሮፓውያን የዘመን አቆጣጠር ታህሳስ አንድ በሚውለው በዚህ ዕለት የኤድስ ወረርሽኝን በዓለም ላይ ያደረሰውን አሳዛኝ እልቂትና ተያያዥ መጠነ ሰፊ ጉዳቶች ይነገሩበታል። በዚህ ዕለት በዓለም ዙሪያ ጸረ ኤድስ ተሟጋቾች ለበሽታው በሚያጋልጠው ቫይረስ ኤችአይቪ ላይ ትኩረት እንዲደረግ ያበረታታሉ። ሰዎች እንዲመረመሩ የሚያበረታቱና ቫይረሱ እንዴት እንደሚተላለፍ እንዴትስ መከላከል እንደሚቻል ለአመታት የሚያስተምሩ የተለያዩ መረጃዎች መሰራጨት ይቀጥላሉ። የተባበሩት መንግስታት ድርጅት የኒውዮርክ ዋና ጽህፈት ቤት ቀን ቀዩን የጸረ ኤድስ ሪበን ተላብሶ ውሏል። ይህ የዘንድሮ የዓለም ኤድስ ቀን ደግሞ ትልቅ ተስፋም ሰንቆ ነው የደረሰው ተብሏል። ቫይረሱ በደማቸው የሚገኝ በሕክምና እርዳታ ጤናማ ኑሮ እንዲኖሩ ማስቻሉ፣ የመከላከያ ክትባት የማግኘቱ ተስፋም ይበልጡን ብሩህ እየሆነ መምጣቱ ተዘግበውበታል።
ይበዚህ እንዳለ የተባበሩት መንግስታት የህፃናት መርጃው ድርጅት ዩኒሴፍ የገንዘብ ድጋፍ ተጨምሮ ካልተሰጠ በስተቀር እንደ አውሮፓውያን አቆጣጠር በ2030 ዓመተ ምህረት ላይ ስንደርስ ለኤችአይቪ ተጋልጠው የሚወለዱ ህፃናት ቁጥር በ60% ይጨምራል ሲል ተንብዮአል። ዩኒሴፍ ባወጣው አዲስ ሪፖርት ቫይረሱ በደማቸው የሚገኝ ህፃናት ቁጥር ባለፈው የአውሮፓውያን 2015 ዓመተ ምህረት 250,000 የነበረው ከ15 ዓመታት ባነሰ ጊዜ ውስጥ ወደ 400,000 ይደርሳል ሲል ነው የተናገረው። በአሁኑ ጊዜ አፍሪካ ውስጥ 1.8 ሚሊዮን ለቫይረሱ የተጋለጡ ልጆች አሉ። የሚበዙትም ከሳህራ በታች ባሉት ሀገሮች ናቸው። ዩኒሴፍ የዛሬውን የዓለም ኤድስ ቀን ምክንያት አድርጎ ታዳጊ ወጣቶችን ከቫይረሱ መጠበቅ በቀጣይነት ሊሰራበት የሚገባ ብርቱ ጉዳይ መሆኑን አሳስቧል። የዩኒሴፍ የኤችአይቪ መርሃ ግብር ባለሙያ ቪቪያን ሎፔዝ በተለይ ወጣት ሴቶችና ታዳጊ ልጃገረዶች ተጋላጭ እንደሆኑ ያስገነዝባሉ።
In Africa, we have 3 out of 4 new infections among adolescent girls in the 15 to 19 age range. And how that also can translate then into young women who
አፍሪካ ውስጥ ከአራት አዳዲስ የዚህ ቫይረስ ተጋላጮች ውስጥ 3ቱ በ15 እና 19 ዓመት እድሜ ክልል ውስጥ ያሉ ልጃገረዶች ናቸው ብለዋል ቪቪያን ሎፔዝ። ያ ደግሞ እነዚህ ወጣት ልጆች ሲጸንሱ የሚያስከትለውን ስንመለከት የሚወለዱ ልጆች በደማቸው ቫይረሱን ይዘው ይወለዳሉ አዙሪት ሆነ ማለት ነው ብለዋል። በሁለተኛው አጋማሽ የዛሬውን የዓለም ኤድስ ቀን የተመለከተ ዝርዝር ሪፖርት ይኖረናል።
የደቡብ ሱዳን ውጥረት እየተባባሰ መምጣቱና ብጥብጥ ሊቀሰቅስ የመቻሉም ጉዳይ አሳሳቢ ደረጃ ላይ መሆኑን የዩናይትድ ስቴትስና የተባበሩት መንግስታት ድርጅት አስጠነቀቁ። ኪት ሃርፐር በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የዩናይትድ ስቴትስ ተጠሪ ጄኔቫ ላይ ሲናገሩ የደቡብ ሱዳን መንግስት ማዕከላዊ ኢኳቶሪያል ክፍለ ግዛት ውስጥ ሲቪሎችን የጥቃት ኢላማው እያደረገ መሆኑን፣ በሚቀጥሉት ቀናትና ሳምንታት ውስጥም በሰፊው ጥቃት ሊያካሄድ እየተዘጋጀ ስለመሆኑ ተአማኒ መረጃ አለን ያሉት በመንግስታቱ ድርጅት የደቡብ ሱዳን አቻቸው ኮል አሎል ኮል ደግሞ ፈጥነው አስተባብለዋል። ይህ በእንዲህ እንዳለ ትናንት ጁባ ውስጥ የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ተከታታዮች ከአሁን ቀደም ታይቶ የማይታወቅ ብጥብጥና የብሔረሰባዊ ውጥረት በመላው አገሪቱ ነግሷል ብለዋል።
የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ቡድን መሪ ያስሚን ሱካ በአንዳንድ የደቡብ ሱዳን አካባቢ የጎሳ ማጽዳት ጥቃት እየተካሄደ ነው፣ ሀገሪቱ የዘር ማጥፋት አፋፍ ላይ ነች ሲሉ አስጠንቅቀዋል። ቡድኑ በሀገሪቱ ያደረገውን የአስር ቀናት ጉብኝት ዛሬ ሲያጠናቅቅ ባወጡት መግለጫ ዜጎች በረሃብ ብዙ ሆኖ በወሲብ በመድፈርና መንደሮችን በማቃጠል በሚፈጸምባቸው ጥቃት ምክንያት ቀያቸውን እየጣሉ እየተሰደዱ ናቸው። በሄድንበት ሁሉ ከመንደሮቻቸው የተፈናቀሉ ሰዎች ደሜን አፍስሼ መሬቴን ያላስመለስኩ እንደሆን ሲሉ እንሰማለን ብለዋል። ብዙዎች ከእንግዲህ ወደ ኋላ ማለት የለም ብለውናል ሲሉም አብራርተዋል። በሩዋንዳ የሆነውን የመሰለ ሁኔታ ሊፈጠር ነው፣ ዓለም አቀፉ ማህበረሰብ ደግሞ የመከላከል ግዴታ አለበት ሲሉ ያስሚን ሱካ አክለው አስጠንቅቀዋል። የመብት ቡድኖችና የረድኤት ድርጅቶች ይህንኑ በተደጋጋሚ ሲያስጠነቅቁ እንደቆዩ ይታወቃል።
አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፈውን የሰዓቱን የዓለም ዜና ነው። የዩናይት ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ ካሪየር ከተባለው የአየር ሙቀት ማስተካከያ ቁሳቁስ አምራች ኩባንያ 1,000 የስራ እድሎችን ወደ ሜክሲኮ ለማዛወር የነበረውን እቅድ እንዲተው የተደረሰውን ስምምነት ዛሬ ወደ ኢንዲያና ክፍለ ግዛት ብቅ ብለው አወድሰዋል። በዚያም በኦሃዮ ሲንሲናቲ ከተማ በምርጫ ዘመቻቸው ወቅት እንደነበረው ሰብሰብ ብሎ ለጠበቃቸው ደጋፊ ምስጋናዬን ለማቅረብ ሲሉ የገለጹበትን ጉብኝት አድርገዋል። ሚስተር ትራምፕ ዲሞክራቷን ተፎካካሪያቸውን ሂላሪ ክሊንተንን እንዲያሸንፉ ካስቻሏቸው ቁልፍ የብርቱ ፉክክር ክፍለ ግዛቶች አንዷ እንደነበረች አይዘነጋም። ኦሃዮ ተመራጩ ፕሬዚዳንት ሌላ የሚጎበኙት አካባቢ ይኖር እንደሆን አልገለጡም። ይሁን እንጂ በሚቀጥሉት ሳምንታት ብዙ ጉብኝቶች እንደሚኖሯቸው ግን ይጠበቃል።
ይህ በዚህ እንዳለ ዲሞክራቷ ሂላሪ ክሊንተን የዩናይትድ ስቴትስ ፕሬዚደንት ለመሆን ባይበቁም አሁንም በቀጠለው የድምፅ ቆጠራ ግን ተመራጩን ፕሬዚደንት በነፍስ ወከፍ የህዝብ ድምፅ መምራታቸውን እንደቀጠሉ ናቸው። ዛሬ ባለው አሃዝ ሚስስ ክሊንተን ከ2.5 ሚሊዮን በሚበልጥ ድምፅ ትራምፕን እየመሩ ናቸው። ይህም ቁጥር በዩናይትድ ስቴትስ ለፕሬዝደንትነት ከተመረጡ 10 እጩዎች ካገኟቸው ድምፆች ሁሉ የበለጠ እንደሆነ ነው የተጠቆመው። ይሁን እንጂ በምርጫው አሸንፎ ዋይት ሀውስ ለመግባት ወሳኝ በሆነው ኤሌክቶራል ኮሌጅ በሚባለው የህዝብ ተወካይ ድምፅ ሰጪዎች ድምፅ ያሸነፉት ዶናልድ ትራምፕ መሆናቸው ይታወቃል። በመጨረሻም ሶሪያ ከሽብርተኞች ፈጽሞ ነጻ እስከምትሆን ድረስ ድጋፌን እቀጥላለሁ ስትል ሩሲያ አስታውቃለች። ይህ አስተያየት የተሰማው ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሲሆን ይህንንም የተናገሩት ዛሬ ሐሙስ ከቱርኩ አቻቸው መቭሉት ካቡስጉሎ ጋር ተገናኝተው ከተወያዩ በኋላ ነው። ዜናውን ከማብቃታችን በፊት የዜና እረፍት አለን። የኤርትራ ካቶሊካዊት ቤተ ክርስቲያን ጳጳስ የነበሩት ብፁዕ አቡነ ዘካርያስ ዮሐንስ ዛሬ ሐሙስ እንደ አውሮፓውያን ታህሳስ አንድ ቀን በአስመራ ከተማ አርፈዋል። ብፁዕ አቡነ በ90 ዓመታቸው ያረፉ ሲሆን የቀብር ስነ ስርዓታቸው በኤርትራ መንደፈራ አካባቢ የሚገኘው የትውልድ ቀያቸው በሆነው አዲጀኑ ቅዳሜ ታህሳስ 3 ቀን ይፈጸማል። አድማጮች፣ ዜናው በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በሰዓቱ የዓለም ዜና የጀመረው የሐሙስ ህዳር 22 ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። ወደ ምሽቱ አብይ ርዕስ ከመሄዳችን አስቀድሞ ታዲያ ቆየት ብለን ከምናቀርባቸው ዝግጅቶች አንዱን ለቅምሻ እንበል።
ይህም እንግዲህ እየተሰራ ያለው ምንድን ነው? በ2030 በተለይ እንደ አውሮፓውያን አቆጣጠር ማለት ነው ኤድስን መግታት ወይም ደግሞ ኢንዲንጌት ባይ 2030 የሚለውን ግብ ለማሳካት የሚያስችለን ስልት ቀይሰን ያለንበት ሰዓት ነው።
የፌዴራል የኤችአይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት ዋና ዲሬክተር አቶ አለሙ አኖን የሰማችሁት። እንደ አውሮፓውያን ዘመን አቆጣጠር በየዓመቱ በታህሳስ ወር የመጀመሪያ ቀን የሚታሰበው የዓለም ኤድስ ቀን ለ28ኛ ጊዜ በዓለም ዙሪያ በተለያዩ አገሮች ታስበዋል። ዕለቱን ተንተርሶ የተቀናበሩ ዘገባዎች በሁለተኛው አጋማሽ ይዘናል። አድማጮች፣ አሁን ወደ ዕለቱ አብይ ርዕስ።
የኦሮሞ ፌዴራሊስት ፓርቲ ሊቀመንበርና የመድረክ አመራር አባል ዶክተር መረራ ጉዲና የታሰሩት ከአሸባሪ ድርጅት ጋር ግንኙነትን ማድረግን በሚከለክለው የአስቸኳይ ጊዜ አዋጅ መሰረት መሆኑን የኢትዮጵያ መንግስት አስታወቀ። በአውሮፓ ሕብረት የምስክር ሸንጎ ሰሚ ችሎት ፊት ቀርበው የተናገሩት የተቃዋሚ ፓርቲው መሪ ከአርበኞች ግንቦት ሰባት መሪ ዶክተር ብርሃኑ ነጋ ጎን ተቀምጠው የሚያሳዩ ምስሎች በድረገጽ ሲሰራጭ ቆይቷል። ዶክተር መረራ ጉዲና መታሰራቸውን ቤተሰባቸው፣ ፓርቲያቸውና በኢትዮጵያ አስቸኳይ ጊዜ አዋጅ የተቋቋመው ወታደራዊ እዝ አስታውቋል። መለስካቸው አምሃ ዝርዝሩን ይዟል።
የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታ ዛሬ ለቪኦኤ እንዳብራሩት ዶክተር መረራ ጉዲና በፓርቲ ተልእኮ ስራቸውን ለአንድ ወር ያህል ሲያከናውኑ ቆይተው ትናንት ህዳር 1 ቀን 2009 ዓ.ም ጠዋት አዲስ አበባ ገብተዋል። ቤታቸውም እስከ ምሽቱ 2 ሰዓት ድረስ በእረፍት ላይ እንደነበሩ አቶ ጥሩነህ ተናግረዋል። ከቀትር በኋላ በመኖሪያ ቤታቸው አካባቢ የመንግስት የጸጥታ ኃይሎች ሲንቀሳቀሱ እንደነበሩም ሰምተናል ይላሉ አቶ ጥሩነህ። ወደ ማታ ግን የዶክተር መረራንም ሆነ የቤተሰብ አባላትን ስልክ ብንሞክርም መልስ ልናገኝ አልቻልም የሚሉት አቶ ጥሩነህ ዛሬ ጠዋት ዶክተር መረራ ጉዲና በቁጥጥር ስር መዋላቸውን ከቤተሰብ አባላት እንደሰሙና ያያያዛቸውን ሁኔታ ዘርዝረዋል።
አሁን ትናንትና ህዳር 21 ቀን ማለት ነው ከምሽቱ 2 ሰዓት ጀምሮ እስከ ሌሊቱ 8 ሰዓት ድረስ ቤቱ ሲፈተሽ እንደነበረ እና የተለያዩ ሰነዶቹ እንደተወሰዱ ገንዘብም እንደተወሰደ ምን ያህል እንደሆነ የተረጋገጠ መረጃ ባይኖረንም ገንዘብና ልዩ ልዩ ሰነዶች፣ ሞባይሎች እና 3 ላፕቶፕ ኮምፒውተሮች እንደተወሰዱ ሰምተናል። ሌሊት 8 ሰዓት ይዘውት እንደሄዱና ዛሬ ቁርስ የወሰዱ ልጆች ፈልገው እንዳገኙት ማዕከላዊ እንደሚገኙ ነገር ግን ባይናቸው ያላዩት መሆኑን ምግብ ብቻ አቀብሎ ተመልሷል። እኔም በአጋጣሚ እዛ ስለነበርኩ ይህን ለማረጋገጥ ይችያለሁ።
ዛሬ ከቀትር በኋላ በሰባት ሰዓቱ የዜና ወጃ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን የኮማንድ ፖስቱን ሴክሬታሪያት በመጥቀስ ዶክተር መረራ ጉዲና የአስቸኳይ ጊዜ አዋጁን የአፈጻጸም መመሪያ በመጣስ ተጠርጥረው በቁጥጥር ስር መዋላቸውን ዘግቧል። አንቀጹ ባጭሩ የሚለው ሁከትና ብጥብጥ የሚያነሳ ቅስቀሳና ግንኙነት ማድረግ የሚል እንደሆነ ከማስፈጸሚያ መመሪያው ማስተዋል ይቻላል። የኦፌኮ ስራ አስፈጻሚ ኮሚቴ አባል አቶ ጥሩነህ እንዳሉት ዶክተር መረራ ሲያዙ አብረዋቸው ይኖሩ የነበሩ ያሏቸው ሁለት ወጣቶችም ተይዘዋል። የእነሱ አያያዝ ምክንያቱ ምን እንደሆነ ግን አልተረዱም።
ከሱ ጋር የተያያዙ ሁለት ወጣቶች ታዬ ነገራና ኩመራ ደለሳ የሚባሉ እነሱ ደግሞ ለምን እንደተያዙ ኮማንዶ ፖስቱ ሴክሬታሪያት ያለው ነገር የለም።
አቶ ጥሩነህ የቤተሰብ አባላትን በመጥቀስ ዶክተር መረራ ጉዲና ትናንት በመንግሥት ጸጥታ ኃይሎች ሲያዙ የአካል እንግልት እንዳልደረሰባቸው ገልጸው ሕመም ግን ሲሰማቸው እንደነበረ ተገልጾልኛል ይላሉ።
ከውጭ ሲገቡ የህመም ስሜት ይሰማቸው እንደነበረ እና ሕክምና ለማድረግም ሲናገር እንደነበረ ነው የሰማሁት። ትንሽ እረፍት አድርጎ ካልተቻለው ወደ ሕክምና ተቋም ለመንቀሳቀስ ሲያስብ እንደነበረ ነው የሰማሁት ከቤተሰቡ አባላት።
በእናንተ በድርጅታችሁ የስራ ሂደት ላይ የሚያሳድረው ተጽዕኖ ምን እንደሆነ ይታወቃል?
እውነቱን ነገር ለመናገር የዶክተር መረራ በቁጥጥር ስር መዋል አንደኛ በስራችን ላይ የተወሰነ ተጽዕኖ ይፈጥራል፣ ትልቅ ተጽዕኖም ይፈጥራል ብለን ነው የምናምነው። መሪያችን ነው፣ አስተባባሪያችን ነው፣ አስተማሪያችን ነው። ስለዚህ ተጽዕኖ ይፈጥራል። ነገር ግን በኦሮሞ ህዝብ ትግል ላይ፣ በኢትዮጵያ ህዝቦች ትግል ላይ አንዳች የሚፈጥረው ነገር አይኖርም። ምክንያቱም ህዝብ ትግልን የሚያካሂደው አንድ ቅንጣት ዶክተር መረራን ይዞ አይደለም።
ዶክተር መረራ ጉዲና ለእስር በመዳረጋቸውም የተሰማቸውን ስሜት አቶ ጥሩነህ ገምታ ለቪኦኤ ገልጸዋል።
አምባገነናዊ የሚባለው ፋሽስታዊ የሚባለው ደርግ ዶክተር መረራን 8 ዓመት አስሮት ከፍተኛ የሆነ ክሳራ ውድቀት አድርሶበት እንደለቀቀው ይታመናል። እንደ ሌሎች ጓዶቹ በደርግ ጥይት ባለመሞቱ ደስ ይለናል። ነገር ግን መንግስት ቢለወጥም ስርዓት ባለመለወጡ ዶክተር መረራን አሁንም ለሌላ እስር መዳረጉ እኔንም ሆነ በግል የፓርቲያችን አባላት በጣም የሚያሳዝን መሆኑን ሳልገልጽ የማልፈው ነገር አይደለም።
ዶክተር መረራ ጉዲና ጥቅምት 29 ቀን 2009 ዓ.ም ከአርበኞች ግንቦት 7 ሊቀመንበር ፕሮፌሰር ብርሃኑ ነጋና በሪዮ ኦሊምፒክ ለኢትዮጵያ የብር ሜዳሊያ ካስገኘው አትሌት ፈይሳ ሌሊሳ ጋር በመሆን በኢትዮጵያ ይፈጸማል ስላሉት የሰብአዊ መብት ጥሰት ብራስልስ ለሚገኘው የአውሮፓ ህብረት ፓርላማ ንግግር ማድረጋቸው ይታወሳል። መርሃ ግብሩን ያዘጋጁት የህብረቱ ፓርላማ አባል አና ጎሜሽ መሆናቸውም ታውቋል። የኢትዮጵያ ፓርላማ አርበኞች ግንቦት 7ን በአሸባሪነት እንደፈረጀውም አይዘነጋም። በሪዮ ኦሊምፒክ ለሀገሩ የብር ሜዳሊያ ያስገኘው ፈይሳ ሌሊሳ በሄደበት ወደ ስደት መግባቱን ይፋ ሲያደርግ አንዳንድ የመንግሥት ባለሥልጣናት ፈይሳ ወደ አገሩ ቢመለስ የጀግና አቀባበል እንደሚደረግለትም ተናግረው ነበረ። የዶክተር መረራ ጉዲናን በቁጥጥር ስር መዋል በተመለከተ መድረክ ይፋ መግለጫ አላወጣም። በመንግሥት በኩልም በሰባት ሰዓቱ ወጃ ከተባለው ሌላ ይህ ዜና እስከተጠናቀረበት ጊዜ ድረስ የተሰጠ ማብራሪያ የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ተከታዩም ከዚሁ ርዕስ ጋር ያቆየናል። የኦብኮውን ሊቀመንበር የዶክተር መረራን እስር ተንተርሶ በተለያዩ ክፍሎች አስተያየቶች እየተሰጡ ነው። የኢትዮጵያ ሕዝብ ዲሞክራሲያዊ መብት እንዲጎናጸፍ በሰላማዊ መንገድ ያላሰለሰ ትግል የሚያደርጉት ዶክተር መረራ ጉዲና እስራቸው የአምባገነንነት ማሳያ ነው ያሉት የቀድሞ የህወሓት ታጋይና የትግራይ ዲሞክራሲያዊ ትብብር ሸንጎ ሊቀመንበር ዶክተር አረጋዊ በርሄ ናቸው። ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናልን በበኩሉ ኢትዮጵያዊው የተቃዋሚ ፓርቲ መሪ ዶክተር መረራ ጉዲና እስር በመናገር ነጻነት ላይ የተወሰደ ቅጥ ያጣና አናዳጅ እርምጃ ነው ብሎታል። ጽዮን ግርማ ዝርዝሩን ይዛለች።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበር ዶክተር መረራ ጉዲና መታሰር በኢትዮጵያ ያለው የዲሞክራሲያዊ ሂደት በአጠቃላይ እስር ቤት መግባቱን ማሳያ ነው ይላሉ የቀድሞ የህወሓት ታጋይና የትግራይ ዲሞክራሲያዊ ትብብር ሊቀመንበር ዶክተር አረጋይ በርሄ።
ምክንያቱም ዶክተር መረራ ከብዙ አመታት ጀምሮ ኢትዮጵያ ውስጥ ዲሞክራሲ እንዲሰፍን ሲታገል የቆየ ወንድማችን ነው። በአካዳሚው ዘርፍም የፖለቲካ ሳይንስ ምሁር ሆኖ ብዙ የኢትዮጵያ ተማሪዎችን የዲሞክራሲ አቅጣጫ እንዲይዙ ያስጨበጠ ያሳጠቀ ሰው ነው። ከዛ አልፎ ደግሞ ለኢትዮጵያ ህዝብ የዲሞክራሲ መብት እንዲጎናጸፍ እስካሁን ድረስ ያላሰለሰ ትግል እንደውም ከአጼ ኃይለ ሥላሴ ዘመን ጀምሮ በደርግም ዘመን ይሁን እየታገለ ታስሮ ስንት መከራ ያሳለፈና አሁንም ዲሞክራሲ በኢትዮጵያ እንዲሰፍን እየታገለ የቆየ የነበረ ታጋይ ነው።
ዶክተር መረራ ጉዲና በቤልጅየም ብራስልስ በአውሮፓ ህብረት የምስክር ሸንጎ ሰሚ ችሎት ፊት ቀርበው የኢትዮጵያን ሁኔታ ማስረዳታቸውን ዶክተር አረጋይ በርሄ አስታውሰዋል።
የአውሮፓ ህብረት ጥሪ አርጎለት የኢትዮጵያ መንግስት ደግሞ ቪዛ ሰጥቶት ለዚህ ተሳትፎ የመጣ ሰው ነው። ራሳቸው ቪዛ ሰጥተው ለተሳተፈበት ጉዳይ ለምን ከኛ ተቃዋሚዎች ጋር ቁጭ አለ በሚል እነዚህ ሰዎች አምባገነንነታቸውን በግልጽ እንዲታወቅላቸው የሚፈልጉ ይመስለኛል። ያው ይህን ችግር ፈጥረዋል። ችግሩ የተፈጠረው ለዶክተር መረራ ብቻ ሳይሆን ለኢትዮጵያም ህዝብ ነው ችግሩ።
የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት ዶክተር መረራ የታሰሩት በአስቸኳይ ጊዜ አዋጁ መመሪያ ቁጥር 2 ላይ የተጠቀሰው በሽብር ከተሰየሙ ድርጅቶችና ከጸረ ሰላም ቡድኖች ጋር ማንኛውንም ግንኙነት ማድረግ ክልክል ነው የሚለውን በመተላለፋቸው ነው ሲል ይፋ ማድረጉን ለዶክተር አረጋይ ገልጬላቸው ነበር።
ይሄ ምክንያት ዝም ብሎ የአምባገነኖችና የአጭበርባሪዎች ሙግት ነው። ዶክተር መረራ ጋብዘው የመጣው በኢሮፒያን ዩኒየን ነው። የኢሮፒያን ዩኒየን ባደረገው የድምፅ ማሰማት ወይም ሂሪንግ የሚባለው ጉዳይ ለመሳተፍ ነው የመጣው እንጂ ወደ ሌላ እነሱ እንደሚሉት ሌሎች ድርጅቶች ጋር ለመሰብሰብ አይደለም የመጣው። ስለዚህ ይሄ የሚያቀርቡት ሰንካላ ምክንያት ሰውየውን የዲሞክራሲ ታጋይ ስለሆኑ ዲሞክራሲ መታፈን ስላለበት በእነሱ ቤት እያፈኑም ስለመጡ ህዝብን እየጨፈጨፉ እየገደሉ አገሪቱ በዲሞክራሲ መንገድ እንዳትሄድ እያደናቀፉ መምጣታቸው የሚያረጋግጥልን እንጂ ዶክተር መረራ ምንም አይነት እነሱ የሚሉት ወንጀል አልፈጸመም። ስለዚህ ዋና ምንጩ ለዲሞክራሲ የሚታገል ሰው በመሆኑ እና ህዝቡን የሚያነሳሳ ሰው በመሆኑ ብቻ ነው የታሰረው።
የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ዶክተር መረራ መታሰራቸውን ፓርቲያቸው ማረጋገጡን የታሰሩትም የአስቸኳይ ጊዜ አዋጁን መመሪያ በመተላለፋቸው ነው መባሉን ከቴሌቪዥን መስማታቸውን ገልጸዋል።
ካሁን ድረስ በፖለቲካ ዓለም ውስጥ በብዙ አመት የቆዩ ሰዎችን ማሰር ሌላ ሀገሪቷም ለግለሰቦችም ለሚያስሩም ለሚታሰሩም ለሀገሪቷም ጠቀሜታ ያለው አይመስለኝም። ለእኔ የሚታየኝ ችግሮችን በጠረጴዛ ክብ ቁጭ ብሎ በሰላም መወያየቱና መፍታቱ ነው ለሁሉም ጠቀሜታ ያለው እንጂ አንዱ አንዱን በማሰር የሚገኝ ጥቅም ያለ አይመስለኝም። እና ስለዚህ ይህን አመኔታ የለኝም፣ እሱም አመኔታም የለውም። ስለዚህ ነው በኢትዮጵያ ታሪክ ውስጥ መድብለ ፓርቲን እንዲሰፋ ሁሉ ሲታገል የቆየው ስለ እውነት በእውነት ለሀገሪቱ አስፈላጊ የሚሆኑትን በእውነተኛ መንገድ የሚመጣውን ፖለቲካ በእውነት ላይ የተመሰረተ አስተዳደር እንዲኖር የሚፈልግ ሰው ነው እንጂ ግልጽ የሆነ ሰው ነው። የሚታየውን የሚናገር ነው። ማማት አቅም ፊት ለፊት ነው የሚናገረው። ከኋላ ከጀርባ ሆኖ መናገርን አይሆንለትም። ፊት ለፊት ማንም ቢሆን ሰው ትንሽ ከሌ ባለስልጣን ነው፣ ይህን ብናገር ይቀየማል፣ ይህን ብናገር ደስ አይለውም ብሎ ገምቶ እንትን ለማለት ዶክተር መረራ የዚህ አይነት ሰው አይደለም። ግልጽ ነው። የሚመስለውን ነገር ሁሉ ፊት ለፊት ነው የሚናገር። የሚናገራቸው ደግሞ እውነት አሉ። ስለዚህ ይህን ሰው በማሰር ጠቀሜታ ያለው አይመስለኝም። ለገዢው ፓርቲም አይጠቅምም።
በሌላ በኩል ኢትዮጵያዊው የተቃዋሚ ፓርቲ ዶክተር መረራ ጉዲና መታሰራቸው በመናገር ነጻነት ላይ የተወሰደ ቅጥ ያጣና አናዳጅ እርምጃ ነው ሲል ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታውቋል። የአምነስቲ የምስራቅ አፍሪካ የአፍሪካ ቀንድና የታላላቅ ሀይቅ ሀገሮች ምክትል ስራ አስኪያጅ ሚሼል ካጋሪ የዶክተር መረራ ስራት ለወራት የዘለቁ የበርካታ ሰዎች ህይወት የጠፋባቸውን ሰልፎች ከመቆስቆስ ባለፈ መፍትሄ አይሆንም ብለዋል። የኢትዮጵያ መንግስት የህዝቡን የሰብአዊ መብት ሮሮችና የአስተዳደር መከፋቶችን ተጨማሪ የመብት ጥሰቶችና እስራትን በማከል መፍታት እንደማይችል አምነስቲ አሳስቧል። የዶክተር መረራን እስር በተመለከተ የኢትዮጵያ መንግስት ምላሽ ለማግኘት የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ ብናደርግም ስልካቸው ባለመነሳቱ ልናገኛቸው ሳንችል ቀርተናል።
በኢትዮጵያ መንግስት ትናንት የታሰሩት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክና የኦሮሞ ፌዴራሊስት ኮንግረስ መሪው ዶክተር መረራ ጉዲና የተገኙበትን የአውሮፓ ፓርላማ የእማኝነት መስሚያ መርሃ ግብር ያዘጋጁትና ግብዣውን የሚያደረጉት የፓርላማው አባል አና ጎሜሽ የአውሮፓ ፓርላማ የዶክተር መረራን እስራት በብርቱ እንዲያወግዝ ጠይቀዋል። ሰለሞን አባተ ማምሻውን ወደ ብረሰልስ ደውሎ አነጋግሯቸዋል።
የማይወላዳ የማይወላውል የማይናወጥ ጫና የአና ጎሜሽ ጥሪ ነው። የአውሮፓ ህብረት ፓርላማ አባሏና በኢትዮጵያ ጉዳይ ላይ በመናገርና በመሟገት በፓርላማው ውስጥ ድምጻቸው ተደጋግሞና ጎልቶ የሚሰማው አና ጎሜሽ ለአውሮፓ ህብረት የውጭ ጉዳዮችና የደህንነት ፖሊሲ ከፍተኛ ተጠሪና የአውሮፓ ኮሚሽን ምክትል ፕሬዚደንት ዛሬ በጻፉት ደብዳቤ የአውሮፓ ህብረት የማይዋዥቅና ቆፍጣና እርምጃ እንዲወስድ ጠይቀዋል። ዶክተር መረራ ጉዲና በአፋጣኝ እንዲለቀቁ፣ በኢትዮጵያ መንግሥት ላይ የማያወላውል ጫና እንዲያሳድሩና መታሰራቸው በራሱ ኢትዮጵያ ግዴታ የገባችባቸውን የኮቶኑ ስምምነት የሰብአዊ መብቶች ድንጋጌዎች የጣሰ መሆኑን የህብረቱ ኮሚሽን ምክትል ፕሬዚደንት ሞጌሪኒ አጢነው በብርቱ እንዲያወግዙት አሳስበዋል። ጎሜሽ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና፣ የአርበኞች ግንቦት ሰባት መሪ ዶክተር ብርሃኑ ነጋና የሪዮ ኦሊምፒክ የማራቶን የብር ሜዳሊያ አሸናፊው ፈይሳ ሌሊሳ የአውሮፓ ፓርላማ መቀመጫ ወደ ሆነችው የቤልጅግ ዋና ከተማ ብራስልስ ሄደው በኢትዮጵያ ሁኔታ ላይ እማኝነታቸውን እንዲሰጡ የጋበዙ መድረኩንም ያዘጋጁት አና ጎሜሽ የዶክተር መረራ መታሰር ቢያስደነግጠኝም አልገረመኝም ብለዋል።
But unfortunately not surprised because I know that the Ethiopian regime
በጣም ደንግጫለሁ። የኢትዮጵያ መንግስት አጸያፊ በሆነው የመብት አፈናው እና ጭቆናው ስለሚታወቅ ግን አልደነቀኝም። ኢትዮጵያ ውስጥ የሚካሄደውን የመብት አፈናና ካለፈው አመት ታህሳስ ወር ጀምሮ በኦሮሚያ ክልል እየተባባሰ የመጣውን ከዚያም ወደ አማራ ክልል የተቀጣጠለውን ህዝባዊ ተቃውሞ እንዲሁም በመቶዎች የሚቆጠሩ ህይወታቸው ያጡበትን እጅግ የሚያሳዝነውን የኢረቻን እልቂት ተከትሎ ለአውሮፓ ፓርላማ የእማኝነት ቃል እንዲሰጡ የጠራሁትና እኔ ነኝ። መረራ መጥተው የምስክርነት ቃላቸውን መስጠታቸው ቆራጥነታቸውን ነው የሚያሳየው።
ዶክተር መረራ ጉዲና ባለፉት 25 ዓመታት ሙሉ ለሀገራቸው ያላቸውን ፍቅር በሚገልጽ ሁኔታ በሀገራቸው ውስጥም ከሀገራቸው ውጭም ድምጻቸውን በማሰማት ከአሁኑ የአውሮፓ ህብረት የእማኝነት መስሚያ መድረክ በፊትም የታወቁ፣ ሀገራቸው ውስጥ ያለውን የሰብአዊ መብቶች ሁኔታ በመንቀስና በመንቀፍ የሚተቹ መሆናቸውን አና ጎሜሽ አስታውሰው፣ ዶክተር መረራ ዛሬ መታሰራቸው ግን መንግስቱ አለበት ያሏቸውን የውስጥ ችግሮች የሚያሳዩ ናቸው ብለዋል።
This demonstrates the level of insecurity and division that goes on in the Ethiopian government.
ይህ ስርዓት የሚያመለክተው በኢትዮጵያ መንግስት ባለስልጣናት መካከል ክፍፍል መኖሩን፣ በእራስ ያለ መተማመን ግን ያለ መኖሩን ነው። ይህ ብቻ ነው አሳቢነትና አስተዋይነት የጎደለውን ይህን በኢትዮጵያ ህዝብ በተለይም በኦሮሞ ህዝብ የሚወደድና የሚደነቅ መሪን የማሰር እርምጃ የሚገልጸው። እርምጃው ተጨማሪ ያለመረጋጋት እንደሚፈጥርም ይገመታል።
ኢትዮጵያ የአውሮፓ ህብረትን ድጋፍ በማግኘት በአፍሪካ አቻ የላትም ብለዋል ጎምሽ በዚሁ በዛሬው ለኮሚሽኑ ከፍተኛ ተጠሪ ለፌዴሪካ ሞገሪኒ በጻፉት ደብዳቤ። በብራስልስ የማኝነት መድረክ ላይ የተገኙት ዶክተር መረራ የኮሚሽኑን ፕሬዚደንት ሹልትን ካቢኔ አባላትና የውጭ እንቅስቃሴዎች አገልግሎቱንም ማግኘታቸውን ጠቁመዋል። ለመሆኑ የማይታጠፍና ቆፍጣና ጫና ሲሉ አና ጎምሽ ምን ማለታቸው ነው?
Because I think the EU has been pretty soft speaking with Ethiopia, and I'm not just saying the High Representative Federica Mogherini.
ምክንያቱም የአውሮፓ ህብረት በኢትዮጵያ ላይ የተለሳለሰ አቋም ነው የሚያሳየው። ከፍተኛ ተጠሪዋ ፍሬድሪካ ሞገሪኒ ብቻ በርግጠኝነት ከኔ አቋም ጋር የሚመሳሰል ዝርዝር ደብዳቤ መጻፋቸውን ገልጸውልኛል። የኢትዮጵያ መንግስት ሚስስ ሞገሪኒና የአውሮፓ መንግስታት ያላቸውን አቋም እንዲያውቅ ማድረጉ ብቻ በቂ አይደለም። አውቃለሁ ሚስስ ሞገሪኒ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በስልክ በተነጋገሩ ጊዜም ይህን ገልጸዋል። ሆኖም ቁም ነገሩ የእርስ በርስ አቋምን ስለመገላለጽ አይደለም፣ የኢትዮጵያ ህዝብም የአውሮፓ ህብረት ያለውን አቋም እንዲረዳ ማድረግ ነው። ምክንያቱም የኢትዮጵያ መንግስት ለህዝቡ ሚስስ ሞገሪኒ የተናገሩትን መልሶ እንደማይናገር እናውቃለን። በደብዳቤያቸው ግድያዎች፣ በተለይ የኢሬቻ በዓል ግድያዎች በገለልተኛ ወገን እንዲጣሩ ለኢትዮጵያ መንግስት ያሳለፍነውን መልእክት አብራርተዋል። የፖለቲካ ተጠያቂነትንም አስመልክቶ በዝርዝር በደብዳቤው ተካቷል።
የአውሮፓ ህብረት ግልጽ መልእክት ለማስተላለፍ ብዙ መንገዶች አሉት ያሉት ጎምሽ ፌዴሪካ ሞገሪኒ በኢትዮጵያ ጉዳዮች ላይ የርሳቸውን ሐሳብ እንደሚጋሩ ከሁለት ቀናት በፊት በጻፉላቸው ደብዳቤ እንዳረጋገጡላቸው አመልክተዋል። የኢትዮጵያ ባለስልጣናት ዶክተር መረራ ጉዲናን በቁጥጥር ስር ያዋሉት ያስቸኳይ ጊዜ አዋጁን አንቀጽ 2 መተላለፋቸውን በመጥቀስና ከሽብር ድርጅት ጋር ግንኙነት ፈጥረዋል በሚል መሆኑን በመንግስቱ የሚወጡ መገናኛ ብዙሃን ዘግበዋል።
ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ ስናልፍ በዩናይትድ ስቴትስ በተካሄዱ ምርጫዎች ዕለት በአስገራሚ ሁኔታ ሽንፈት የደረሰባቸው ዲሞክራቶች የወደፊት አካሄዳቸውን እየመረመሩና እርምጃም እየወሰዱ ናቸው። በዚሁ መሰረት ትናንት በእንደራሴዎቹ ምክር ቤት አዲስ አመራር እንዲሰየም መፈለጋቸው ተነግሯል። የወቅቱ አፈጉባኤ ሪፑብሊካኑ ቲም ራያን ግን ለረጅም ጊዜ ያገለገሉትን ዲሞክራቷን ናንሲ ፔሎሲን ማንሳት አይችሉም ተብሏል። ካትሪን ጂፕሰን ያደረሰችን ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል።
ለዲሞክራቶች የምርጫው ወቅት መልእክቶች ከገጠር እስከ ዋና ከተማዋ ዋሽንግተን ዲሲ ድረስ ማለት ይቻላል አስደናቂ ግን ግልጽ ነበር። በአጠቃላይ ሥራ ለሥራ አጡ የሚሉ ነበሩ። እናም በአብዛኛው ሽንፈት የገጠማቸው ዲሞክራቶች መጻኢ ጊዜያቸውን ለማሳመር ላይ ታች ሲሉ በምክር ቤቱ አፈ ጉባኤ ቲም ራያን ሌላ ነገር ግን በዘመቻው ወቅትም መፈክራቸው የነበረውን የረጅም ጊዜዋን የእንደራሴዎች ምክር ቤት መሪ ናንሲ ፔሎሲን ለማንሳት ያላቸው ፍላጎት ፍንትክ ብሎ ወጥቶ ፈተና ጠበቃቸው። እርግጥ ቲም ራያን የፈለጉት አልሆነላቸውም ከሸፈባቸው፣ ነገር ግን መልእክቶቻቸውን አሁንም ለማስፈጸም እንደሚጥሩ ተናግረዋል። አፈ ጉባኤ ቲም ራያን
ስለ ሥራ ነው፣ ስለ ክፍያ ነው፣ ጡረታን አስመልክቶ ነው። መልእክቶች አነስተኛ ክፍያው እንዲጨመር ነው። ማዕከላዊ ገቢ ያላቸው ሰዎች ክፍያ ላለፉት 30 ዓመታት አለመጨመሩን በተመለከተ ነው። እናም እነዚህም መልእክቶች ለሕዝቡ አድርሰናል።
ናንሲ ፔሎሲ በአመራራቸው ላይ የተደቀኑ ፈተናዎችን አልፈው በወንበራቸው ላይ መቆየት ችለዋል። ቀጣዩ ኮንግሬስ ከዚህ የከበደ ፈተና አይጠብቀውም ይላሉ።
የሀገራችን መጻኢ ዕድል፣ ታላቅነቷ እና ገጸ ባህሪዋ ጥቃት ተከፍቶበት ቆይቷል። እናም እኛ በአንዳንድ ሰዎች ላይ ያደረሰውን ፍራቻ ለማስወገድ እርምጃ መውሰድ አለብን።
በሌላ በኩል ቲም ራያን በምርጫ ዘመቻቸው ላይ ደጋግመው እንዳስታወቁት በምክር ቤቱ ተጨማሪ የተለያዩ ድምጾች እንዲሰሙ እታገላለሁ ሲሉ ያስተጋቡት መፈክር ስኬታማ ሆኖላቸዋል። ያም በዲሞክራቲክ ፓርቲው አመራር የመጀመሪያዋ አፍሪካዊ አሜሪካዊት ሴት መግባት መቻላቸው ነው።
As a working mother, I understand how difficult it is to balance family life.
እንደ አንዲት ለፍቶ አዳሪ እናት ቤተሰብ ለማስተዳደርና በመስራት መካከል ያለውን ህይወት ከባድነት እረዳለሁ። እናም ተስፋ እናደርገው የነዚህን ሰራተኛ ቤተሰቦች ችግር በትንሹም ቢሆን ማቅለልና ወደፊት እንዲጓዙ ለማድረግ ነው።
ዲሞክራቶች በቅርቡ በዩናይትድ ስቴትስ ምክር ቤት ደጃፍ ተሰብስበው ከሴናተር በርኒ ሳንደርስ የተነገራቸው ነገርም ነበር። አዲስ አቅጣጫ የመቀየስ ጊዜው አሁን ነው የሚል።
The Democratic Party has got to recognize some very important realities.
Democratic Party-ው ሊገነዘባቸው የሚገቡ አንዳንድ ዶናልድ ትራምፕም የተረዷቸው በጣም ጠቃሚ ሐቆች መኖራቸውን ነው።
በዘንድሮ የዩናይትድ ስቴትስ ፕሬዝዳንታዊና ምክር ቤት አባላት ምርጫ ላይ አንድ ሶስተኛ የዲሞክራቶች ስብስብ ለሁለት ተከፍሎ ድምጹን የሰጠው ለሪፐብሊካኑ ቲም ራያን መሆኑ በግልጽ የሚያመለክተው ሪፐብሊካን ፓርቲው ከፍተኛ የህዝብ ድጋፍ ማግኘቱን ነው። የምክር ቤቱ አባል ስቴኒ ሆየር ይህን ያስረዳሉ።
Millions more people voted for the agenda that this leadership
ተጨማሪ ሚሊዮን ህዝብ ነው ይህንን ፓርቲ ለሚወክለው ቡድን አመራር አጀንዳ ድምጹን የሰጠው።
ሌላዋ የምክር ቤት አባል ማርሲ ካፕቱር በበኩላቸው ሲናገሩ የተመረጡ ፕሬዝዳንት ዶናልድ ትራምፕ አስተዳደር የዲሞክራቶችን ጉዳይ ለህዝብ ለማሳየት ይሞክራል ብለዋል።
They will see what the Republican Party really stands for and they will fly.
ዲሞክራቶች የሪፐብሊካን ፓርቲው በትክክል የቆመው ለምን እንደሆነ ሲያዩ የህክምናና የሶሻል እንዲሁም ወደ ከፍተኛ ትምህርትና ንግድ ስራ ለመግባት የሚያስችለውን እድል ለማስጠበቅ ወደኛ መግረፍ ይጀምራሉ።
በዲሞክራቶቹ በራሳቸው መካከል ሲካሄድ የቆየው የፖለቲካ ሽኩቻ አሁን በማብቃቱ ናንሲ ፔሎሲ ከቀደመው የበለጠ ፈተና የተደቀነባቸው ይመስላል። ያም የትራምፕ ዋይት ሃውስ ነው።
ክብራትና ክብራን አድማጮች የምትከታተሉት በ19 በ25 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የአማርኛ አገልግሎት ከአሜሪካ ድምጽ ሬዲዮ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
አሉላ ከበደ ነን።
የሁለተኛውን አጋማሽ ስርጭታችንን ጀምረናል። አሁን ወደ ቀዳሚው ዝግጅት ወደ ባህልና ማህበረሰብ እናልፋለን። የገዳ ስርዓት በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ የማይዳሰስ ወካይ የዓለም ቅርስነት ተመዝግቧል። አዲስ አበባ ላይ በመካሄድ ላይ ያለው 11ኛው የዩኔስኮ ጉባኤ በትናንቱ ውሎ ሌሎች ወካይ ያላቸውን ከቤልጅየም፣ ከዶሚኒካን ሪፐብሊክ፣ ከኩባ፣ ግብጽ፣ ቻይናና የሌሎች ሀገሮች የተገኙ 9 ቅርሶችንም መዝግቧል። የምሽቱ የባህልና ማህበረሰብ ቅንብር ይህንኑ መነሻ ያደረገ ውይይት ይዟል። አሉላን ያዘጋጀው አሉላ ከዚህ ቀጥል።
አመሰግናለሁ ቆንጂት። ሁለት እንግዶች ጋብዘናል። አቶ ጌቱ አሰፋ በዩኔስኮ የባህል ቅርስ አዋቂ ባለሙያ ናቸው። አቶ ገዛሃኝ ግርማ በኢትዮጵያ የባህል ሚኒስቴር የቅርስ ጥበቃና ጥናት ክፍል በተለይ ደግሞ ገዳን አስመልክቶ በተደረገው ጥናት የቡድኑ መሪና አስተባባሪም ናቸው። በርከት ያሉ ጭብጦች እናነሳለን። ቀደም ብለሽ የጠቀሻቸውን ዩኔስኮ 10ን የዓለም ወካይ ቅርሶች የሰየመባቸውንና ይልቁንም ደግሞ ገዳ ከኢትዮጵያ የተመረጠው የባህል ቅርስ ነውና እሱን የሚመለከቱ ርዕሶች እንቃኛለን። አመሰግናለሁ እንግዶቼ ሁለታችሁንም። ለዚህ ውይይት መነሻ የሆነን በትላንትናው ዕለት የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ የገዳ ስርዓትን በዓለም የማይዳሰስ ወካይ ቅርስነት መዝግቦታል። በመጀመሪያ የማይዳሰስ ወካይ ዓለም አቀፍ ቅርስ ሲባል ምን ማለት ነው? አቶ ጌቱ እርሶን ላስቀድም።
ዩኔስኮ ቅርሶችን ሲመዘግብ በተለያዩ ዘርፎች ነው የሚመዘግበው። አሁን የሆኑ ቅርሶች አሉ። ለምሳሌ እንደ ላሊበላ፣ እንደ አክሱም፣ እንደ ጎንደር ያሉ ቅርሶች በሚመዘገቡበት ጊዜ ወርልድ ሄሪቴጅ ቅርስ አሉ። ያደባል
ዓለም አቀፍ ቅርሶች በሚል
ዓለም አቀፍ ቅርሶች ተብለው ነው የሚመዘገቡት። ቋሚ ናቸው፣ አንድ ቦታ ላይ ያረፉ ናቸው። ይሄ በ1972 ሰነድ ወይም ኮንቬንሽን መሰረት ሀገሮች የፈረሙት ኮንቬንሽን መሰረት የሚመዘገበው ነው። ይሄ የሚባለው ደግሞ አይናችን እናያቸው እንቅስቃሴውን በአይናችን እናያለን፣ በጆሮአችን እንሰማለን፣ ግን የሚዳሰስ አይደለም። ያ ነገር ካለፈ በኋላ እዛ ቦታ ላይ የሉም እነዚህ ነገሮች፣ ድርጅቶቹ ማለት ነው። እውቀት ሊሆን ይችላል፣ የተለያየ ጉዳይ ሊሆን ይችላል። እነዚህ የማይዳሰሱ ተብለው ነው የተተረጎሙት። የእንግሊዝኛ ኢንታንጀብል ሄሪቴጅ ነው የሚለው፣ በአማርኛ የማይዳሰሱ ቅርሶች ተብሎ ነው የተመዘገበው።
ይሄ ነው ተብሎ በእጅ የሚጨበጥ አይሁን እንጂ በማህበረሰብ ላይ በሚያሳድሩት አዎንታዊ የጎላ ተጽዕኖ በማህበረሰብ ሕይወት ውስጥ ትርጉም ያላቸው ነገር ግን እንደ ላሊበላው እንደ አክሱሙ እዚህ ጋር ቆሟል የማይባሉ ናቸው ነው የሚሉ ልዩነቱ የማይዳሰሱት።
አዎ ይሄ ነው ትልቁ ልዩነቱ። ለምሳሌ ስርዓቱ በሚካሄድበት ጊዜ ይሄዳል፣ ስርዓቱን የሚያከናውኑ ቁሳቁሶች አላቸው ግን ስርዓቱን ካደረጉ በኋላ ከዛ ቦታ ይሄዳሉ። እና ይሄ ልዩነቱ እና ይሄ ደግሞ ሌላ የስምምነት ሀገሮች የፈረሙት ስምምነት ሰነድ አለ። የ2003 የስምምነት ሰነድ ይባላል። 150 ሀገሮች የፈረሙት በዛ መሰረት ነው ይሄ ደግሞ የሚመዘገበው።
መልካም። ዝርዝሩን እንመለከታለን። አቶ ገዛሀኝ ግርማ፣ የማይዳሰስ ወካይ ዓለም አቀፍ ቅርስ ወካይነቱስ?
የማይዳሰስ ቅርስ ማለት ያው አቶ ጌቱ እንዳሉት ያው ሆኖ በተጨማሪ ብሔር ብሔረሰቦች፣ ህዝቦች ባህላቸው አድርገው የተቀበሏቸው ድርጊቶች ሊሆኑ ይችላሉ፣ እውቀቶች ሊሆኑ ይችላሉ፣ አፋዊ ትውፊቶች ሊሆኑ ይችላሉ፣ ማህበራዊ ክንዋኔዎችና ስነ ስርዓቶች ሊሆኑ ይችላሉ። ስለ እነዚህ ክብረ በዓላት፣ አመታዊ ክብረ በዓላት ለምሳሌ እንደ ጥምቀት፣ እንደ መስቀል፣ እንደ ፍቼ ጨምበላላ የመሳሰሉ ሊሆኑ ይችላሉ። እና ከእነዚህ ጋር የተያያዙ እደ ጥበባዊ ቁሶች አሉ። ከእነዚህም ጋር ደግሞ አብሮ ቅርሱን የሚከወንበት ባህላዊ ስፍራ፣ ያ ባህላዊ ስፍራ ጨምሮ ይህን ሁሉ እንግዲህ አጠቃሎ የሚይዝ ነው የማይዳሰስ ቅርስ በዩኔስኮ በዚህ በ2003 ኮንቬንሽን ላይ በተቀመጠው መሰረት እነዚህ ሁሉ የሚያጠቃልል ነው። እንግዲህ የማይዳሰስ ቅርስ ማለት አንድ ህዝብ እየኖረ ያለው ህያው ባህል ማለት ነው። በሌላ አነጋገር ወካይ ስለሚለው ትንሽ ነገር ማለት እፈልጋለሁ። ከዚህ በፊት ዩኔስኮ እነዚህ የማይዳሰሱ ቅርሶችን በማስተርፒስ በሚል መዝገብ ላይ ነበረ የሚመዘግበው። በኋላ ግን በሂደት ይሄ ማስተርፒስ የሚለው የማይዳሰሱ ቅርሶችን አንዱን ከአንዱ የማበላለት ባህሎችን የማበላለት እንድምታ ስላሳደረ ምን እንደሆን ተወቀ ሪፕሬዘንታቲቭ
ወካይነት እንዲኖረው ነው በሚል
ያ ስም የሌሎች ህዝቦች የማይዳሰስ ቅርስ ወክሎ እንደተመዘገበ እንጂ አንዱ ቅርስ ከሌላው በልጦ የተመዘገበ አለመሆኑን ለማስረዳት እንግዲህ የተጠቀሙበት ቃል ነው ወካይ የሚባለው ቃል። ወደ ጥያቄ እንግዲህ ለመሄድ ያህል በባህልና ቱሪዝም ሚኒስቴር እንግዲህ የቅርስ ጥናትና ጥበቃ ባለስልጣን ከኦሮሚያ ባህልና ቱሪዝም ቢሮ ጋር በመተባበር የገዳን ስርዓት ዓለም አቀፍ ወካይ ቅርስ ሆኖ እንዲመዘገብ እንግዲህ የተለያዩ ተግባራትን ማከናወን የጀመረው ከሰኔ 2006 ዓመተ ምህረት ጀምሮ ነው። እንግዲህ አንድን የማይዳሰስ ቅርስ በሰው ልጆች ወካይ የማይዳሰስ ዓለም አቀፍ ቅርስ አድርጎ ለማስመዝገብ እንዲቻል የማስመረጫ ሰነድ ወይም ኖሚኔሽን ፋይል ማዘጋጀት ያስፈልጋል። ይህ የሚዘጋጀው የማስመረጫ ሰነድ ደግሞ 5 ጉዳዮችን ማካተት ይኖርበታል።
የስልኩ መስመር አዳጋች ነው፣ ይቅርታ እንጠይቃለን። የጠራ መስመር እንደሚሆን ተስፋ አደርጋለሁ ለቀሪው ቃለ ምልልሳችን። ታዲያ በትላንቱ የዩኔስኮ ስያሜ የገዳ ስርዓት ከቀሩት 9 በዓለም አቀፍ ደረጃ 10 ናቸው በትላንትና ዕለት የተመዘገቡት አንዱ ወካይ ቅርስ ተደርጎ ተሰይመዋል። ይህ ባህላዊ ቅርስ እንዴት ተመረጠ?
የገዳን ስርዓት የመረጥንበት ምክንያት ምንድን ነው? የገዳ ስርዓት እንግዲህ እንደሚታወቀው የኦሮሞ ብሔር ባህላዊ የአስተዳደር ስርዓት ነው። ያው ለረጅም ዘመናት ማለትም የገዳ ስርዓት የኦሮሞ ሕዝብ ለረጅም ዘመናት ሲተዳደርበት የነበረ በሂደትም እያዳበረውና እያሳደገው የሚገኝ ባህላዊ አስተዳደር ስርዓት ነው። ከዚህም በተጨማሪ የብሔሩ አንኳር የሆኑ ባህላዊ ገጽታዎች ታሪኩ እምነቱ የሚጸባረቅበት ነው። እንግዲህ የገዳ ስርዓት በትውልድ ቅደም ተከተል ላይ በመስረት የኦሮሞ ብሔር አባላት በአምስት መደቦች በማደራጀት አንዱ መደብ ከሌላኛው መደብ በየስምንት ዓመቱ ሰላማዊ በሆነ መንገድ የስልጣን ክክብ እያደረገ ለብሔሩ አባላት በፖለቲካ፣ በኢኮኖሚ፣ በማህበራዊ መስክ፣ በእምነት፣ በህግ፣ በተለያዩ እንትኖች አስተዳደራዊ አመራር የሚሰጥበት ስርዓት ነው። ስርዓቱ እንግዲህ በህግ የበላይነት ላይ የህግ የበላይነት የሰፈነበት ነው ወይም በህግ የበላይነት የሚመራ ስርዓት ነው የገዳ ስርዓት። ምክንያቱም በዛ ከተቀመጠው ህግ ውጪ ከህግ በላይ አባገዳው ራሱ የስርዓቱ ቁንጮ የሆነው ሰው ከህግ ከተቀመጠው መመሪያዎች ደንቦችና ከህግ ውጪ መውጣት አይችልም። ህግ ከጣሰ ራሱ የሚጠየቅበትና ከስልጣን የሚወርድበት አሰራር ሁሉ ነው ያለው። እንግዲህ በስርዓቱ ውስጥ በየስምንት አመቱ ህግ የማውጣት ስነ ስርዓቶች ይካሄዳሉ። ህጎች የሚወጡት እነዚህ በኦዳ በሚባል ያው የባህላዊ ማዕከል ነው። ኦዳ እንግዲህ በየሲካሞር ትሪ ነው እንግዲህ የሚባለው በእንግሊዘኛ። ይህ የብሔሩ አባላት የኦዳን እንግዲህ እንደ ባህላዊ ማዕከል ሊመረጡበት ምክንያት ያ ማዕከል ለእንትን ማለት ልምላሜ ጥላ ያለው መሆኑ ከአመት እስከ አመት ለምለም መሆኑና የህዝቡን ተስፋ የሚያመላክት በመሆኑ ለፖለቲካና ለእምነታቸው ማዕከል አድርገው እንደመረጡት መረጃዎችን ሰጥተውናል። እና እንግዲህ እዚህ በየስምንት አመቱ በሚወጣው የህግ ማውጣት ስነ ስርዓት ጉሚ ወይንም ጨፌ ተብሎ ይታወቃል። ይሄ ህጉን የሚያወጣው አካል እና ያ አካል እንግዲህ በየጊዜው ህብረተሰቡ ላይ ለህብረተሰቡ ኑሮ ላይ እንቅፋት የሆኑ ህጎችን በየጊዜው የማሻሻል የእነሱን በመተው አዳዲስ ህጎች የሚወጡበት ሁኔታ ነው። ከህብረተሰቡ ህይወት፣ ከህብረተሰቡ ባህል ጋር፣ ከህብረተሰቡ ማህበራዊና ኢኮኖሚያዊ የደረሰበት እድገት ደረጃ ጋር አብረው ማስኬድ የሚችሉ አዳዲስ ህጎች የሚወጡበት እና ስርዓቱ ራሱን ከጊዜው ጋር እያዘመነ እያስተካከለ የሚሄድበት ስርዓት ነው።
የገዳ ስርዓት በዩኔስኮ የማይዳሰስ ወካይ ዓለም አቀፍ ቅርስነት መመዝገቡን አስመልክቶ የተደረገ ቃለ ምልልስ አጠር ያለ ክፍል ነው የቀረበው። አድማጮች በ አቶ ገዛኸኝ ግርማ በኢትዮጵያ የባህል ሚኒስቴር የቅርስ ጥናትና ጥበቃ ባለስልጣን የምርምር ባለሙያና የገዳን ስርዓት ለዩኔስኮ የማይዳሰስ ወካይ ቅርስ ዓለም አቀፍ ቅርስነት ላቀረበው ወይም የመስክ ጥናቶችን ያደረገው ቡድን አስተባባሪ ናቸው። እንዲሁም አቶ ጌቱ አሰፋ በዩኔስኮ የኢትዮጵያ ቢሮ የባህል ጉዳዮች ባለሙያ ናቸው። ሰፋ ያለውን በተለይ ገዳን የሚመለከተውን ዝግጅት በሌላ ፕሮግራም እናቀርባለን። ለአሁኑ ግን እንግዶቼን አመሰግናለሁ። እግዚአብሔር ይስጥልኝ።
ዛሬ ዕለቱ እንደ አውሮፓውያን አቆጣጠር ታህሳስ 1 የዓለም የኤድስ ቀን ነው። ልዩ ዝግጅት አለን።
ኤችአይቪ ኤድስ በዓለማችን ላይ የአንድ ጎልማሳ ዕድሜ እየሆነው ነው። ዕድሜው ከአርባ ዓመት በታች የሆነ ማንም ሰው ኤችአይቪ እና ኤድስ ሲባል የማያውቅበት ወይም የማያስታውስበት ዘመን በዕድሜው ውስጥ የለም። በእነዚህ ዓመታት ውስጥ ወደ 40 ሚሊዮን የሚጠጋ ሰው ሕይወቱ አልፏል በኤችአይቪ ኤድስ ምክንያት። ዛሬም ቁጥሩ ያንኑ የሚያህል ሰው ኤችአይቪ በደሙ ውስጥ አለ። ህዳር 22 ይህንን የሰው ልጅ የሀያኛው ክፍለ ዘመን መጨረሻና የሀያ አንደኛው ክፍለ ዘመን መጀመሪያ እጅግ ፈታኝ ከሆኑ ፈተናዎች መሰናክሎች አንዱ የሆነውን የጤናና ማኅበራዊ እክል በግንባር ለመጋፈጥ በሚቻልበት ሁኔታ ላይ ለመነጋገር ረጋ የሚልበት ዕለት ነው። በዓለም 29ኛው የዓለም የኤድስ ቀን ዛሬ ለ28ኛ ጊዜ በኢትዮጵያ ታስቦ ውሏል። በ2020 ዓመተ ምሕረት በአውሮፓውያኑ የዘመን አቆጣጠር ከሦስት ዓመት በኋላ ማለት ነው ተግባር ላይ ሊውል የታቀደው ወይም አፈጻጸሙ ሊጠናቀቅ የታቀደው እቅድ አፈጻጸምን በተመለከተ መስታወት አራጋው በኢትዮጵያ ውስጥ በኤች አይ ቪ ኤድስ መከላከልና መቆጣጠር ላይ ወደ ተሰማሩ የሥራ ኃላፊዎች ደውላ ነበር።
ዓመታዊው ዓለም አቀፍ የኤችአይቪ ኤድስ ቀን ለ28ኛ ጊዜ በኢትዮጵያ ተከብሮ ውሏል። እንደ አውሮፓውያን አቆጣጠር በ2020 ቫይረሱን ከዓለማችን ጨርሶ የማጥፋት እቅድ በኢትዮጵያ ምን ያህል እንደተተገበረ በመገምገምና ለቀጣይ ዓመታትም ምን ላይ ትኩረት ተሰጥቶ መሰራት እንዳለበት በመመካከር ነበር ቀኑ ታስቦ የዋለው። የፌዴራል የኤችአይቪ ኤድስ መከላከያና መቆጣጠሪያ ጽሕፈት ቤት ዋና ዳይሬክተር አቶ አለሙ አኖ በኢትዮጵያ የኤችአይቪ ኤድስ ስርጭትን በተመለከተ ከባለፈው ዓመት ጋር በማነጻጸር የተሻለ ለውጥ እንደታየ ገልጸዋል።
አሁንም ትኩረት ለኤች አይ ቪ መከላከል በሚል መሪ ቃል ነው የተከበረው። በሀገር አቀፍ ደረጃ በአዲስ አበባ ከተማ አስተዳደር ነው የተከበረው እና ዋናው ትኩረቱ ምንድን ነው? በተለይ በአሁን ያለንበት ያው ይበልጥ ተጋላጭ የሆኑ የማህበረሰብ ክፍሎችን ለመድረስ የሚያስችል ስትራቴጂ ነው ተቀርጦ ያለንበት እና ይህም እንግዲህ እየተሰራ ያለ ምንድን ነው? በ2030 እንደ አውሮፓውያን አቆጣጠር ማለት ነው ኤድስን መግታት ወይም ደግሞ ኤድስ ባይ 2030 የሚለውን ግብ ለማሳካት የሚያስችለን ስልት ከይሰን ያለንበት ሰዓት ነው። በተለይ እስከ 2020 በአውሮፓውያን አቆጣጠር ያው እንደምታውቁ በሀገራችን ኮንቴክስት ኢንቨስትመንት እቅዳችን ወይም ደግሞ ስልታዊ እቅዳችን ለአምስት አመቱ ማለት ነው አብዛኛው ትኩረት የሚያደርገው ይበልጥ ተጋላጭ የሆኑ የማህበረሰብ ክፍሎችን በባህሪ ለውጥ ስራዎች፣ በምክርና ምርመራ አገልግሎት እንደዚሁም ደግሞ የተለያዩ ሕክምና አገልግሎት ተጠቃሚ እንዲሆኑ ለማስቻል ነው። በዚህ እንግዲህ የተቀመጠው ግብ አለ። በተለይ ከ70,000 to 80,000 የሚደርሱ አዲስ በኤች አይ ቪ ወይም በቫይረሱ ሊያዙ የሚችሉትን የመከላከል ነው። ሌላው ደግሞ ከ550,000 በላይ የሆኑ ወገኖች የጸረ ኤድስ ሕክምና አገልግሎት ተጠቃሚ እንዲሆኑ ለማስቻል የታቀደ ነው። ይህ እንግዲህ የ2008 ዓመተ ምህረት አፈጻጸማችን የአምስት አመቱ የመጀመሪያ ምዕራፍ ነው የሚሆነው። በዚህ ሁኔታ ስምንት ነት አርገን በሰራ ነው እስካሁን ድረስ 398,000 የጸረ ኤድስ ሕክምና አገልግሎት ተጠቃሚዎች አሉ። እንደዚሁም ደግሞ ባለፈው አመት ወደ 8.5 ሚሊዮን ሰዎች የምክርና ምርመራ አገልግሎት አግኝተዋል። በተቻለ መጠን ደግሞ በዚህ አመት የያዝነው የተፋጠነ የምክርና ምርመራ አገልግሎት እንዲሁም የጸረ ኤድስ ሕክምና አገልግሎት ዘመቻ እያካሄድን ያለ ነው። ይህ ምንድን ነው? ትንሽ ወደ ኋላ የተቀረ ቁጥር አለ። ያንን ቁጥር ለማሟላትና በተለይም ሀገራችን መተግበር የጀመረችውም ወዲያው ቴስት ኤንድ ስታርት ምን ወይም ደግሞ የምክርና ምርመራ አገልግሎት አግኝተው ፖዘቲቭ የሆኑ ሰዎች የጸረ ኤድስ ሕክምና አገልግሎት እንዲጀምሩ በቂ ዝግጅት ተደርጓል። በተለይ ከጥቅምት 2009 ዓ.ም ጀምረው ይህ ነገር ተግባራዊ የሆነ ነው ያለው እና እነዚህን ሁኔታዎች በተሳለጠው በተፋጠነ መልኩ ከግባችን ለመድረስ በሚያስችል ሁኔታ ነው ንቅናቄ ተፈጥሮ እየተከበረ ያለው።
የብሔራዊ ኤች አይ ቪ ኤድስ መቆጣጠሪያና መከላከያ ጽህፈት ቤት የእቅድ ክትትልና ግምገማ ኦፊሰር ዶክተር አቻሜላህ አለባቸው በኢትዮጵያ በቫይረሱ የሚሞተው የሰው ቁጥር ቢቀንስም በቫይረሱ የሚያዙ አዳዲስ ሰዎች ቁጥር ግን አነስተኛ የሚባል አይደለም በማለት ይናገራሉ።
አሁን በሀገራችን ያለው የኤች አይ ቪ የስርጭት አማካይ የስርጭት መጠን 1.2% ነው። ወደ 748,000 የሚሆኑ ኤች አይ ቪ በደማቸው የሚገኙ ወገኖች በሀገራችን ውስጥ እንደሚኖሩ ይገመታል። በአንድ አመት ውስጥ ወደ 21,000 የሚሆኑ አዲስ ሰዎች በኤች አይ ቪ እንደተያዙ የሚገመት መሆኑን ነው መረጃዎች የሚያሳዩት። አጠቃላይ ኤች አይ ቪ በደማቸው ከሚገኝ ወገኖች መካከል 60% የሚሆኑት ሴቶች ናቸው። እንደዚሁም አዲስ በኤች አይ ቪ ከሚያዙትን መካከል 60% አካባቢ የሚሆኑት እንደዚሁ ሴቶች ናቸው። ስለዚህ ከወንዶች ይልቅ አሁንም ሴቶቹ የበለጠ ተጋላጭ የሆኑበት ሁኔታ መኖሩን ያሳያል ማለት ነው። በሌላ በኩል ስርጭቱ 1.2% ይባል እንጂ አገር አቀፍ ደረጃ ያለው ከቦታ ቦታ እና ከማህበረሰብ ማህበረሰብ የተለያየ ስርጭት መጠን ነው ያለው። ያ ጉራማይሌ የሆነ የስርጭት ሁኔታ ይታያል። ገጠርና በከተማ ያለውንም ስንመለከት የከተሞች አካባቢ የስርጭት መጠን ከፍ ብሎ ይታያል። እንግዲህ በአጠቃላይ ማህበረሰብ ክፍሎችን እንመልከት ደግሞ ለምሳሌ በሴተኛ አዳሪዎች አካባቢ ቀደም ሲል የተሰሩ ጥናቶች እንደሚያሳዩት እስከዛ ያሉትን ፖዘቲቭ አዲስ የተያዙትንም አንድ ላይ ጨምሮ ፕሪቫለንሱ ወይም የስርጭት መጠኑ በእነሱ አካባቢ ወደ 23% ነው። ረጅም ርቀት አስከርካሪዎች አካባቢ ወደ 4.9% ነው። እንግዲህ እንደዚህ እያለን በተለያዩ የማህበረሰብ ክፍሎች የተለያየ የስርጭት ሁኔታ፣ በተለያዩ አካባቢዎችም የተለያየ የስርጭት ሁኔታ የሚታይ መሆኑን እናያለን። አዲስ በኤች አይቪ በአንድ አመት ውስጥ እንደተያያዙ ይገመታል ካልኩት ከ21 ሺህ አካባቢ ከሚገመቱት መካከልም 1/3 የሚሆኑት ከ15-24 እድሜ ክልል ያሉ ለጋ ወጣቶች ናቸው ማለት ነው። እንግዲህ እነኚህ ሁኔታዎችን ስንመለከት አጠቃላይ ስርጭት ሁኔታው ከቦታ ቦታ ከማህበረሰብ ማህበረሰብ የሚለያይ መሆኑና ሴቶች የበለጠ ተጋላጭ መሆናቸውን፣ ወጣቶች አካባቢ ደግሞ የሚያሳስብ የስርጭት መጠን መኖሩን የሚያሳይ ነው።
ቫይረሱ በደማቸው የተገኘባቸውን ሰዎች በሕክምና መርዳትን ቅድሚያ በመስጠት ኤችአይቪ ኤድስን ጨርሶ የማጥፋት ዘመቻ እቅድ ለመተግበር የሚደረገው ጥረት በቀጣዮቹ ዓመታት ተጠናክሮ እንደሚቀጥል የኢትዮጵያ የኤችአይቪ ኤድስ መከላከያና መቆጣጠሪያ ጽሕፈት ቤት ገልጿል።
መስታወት አራጋው አመሰግናለሁ። የኤድስ ቀን ዛሬ በኤርትራ እንዴት ታስበዋል? የኤችአይቪ ስርጭትና የመድኃኒት አቅርቦት እንዲሁም ሕክምናው ምን ይመስላል? የአስመራው ሪፖርተራችን ብርሃነ በረሀ።
የዓለም የኤድስ ቀን ዛሬ ታህሳስ 1/2016 በአስመራ በኦሮታ ሆስፒታል አዳራሽ ለ23ኛ ጊዜ በተለያዩ ዝግጅቶች ተከብሯል። የዓለም የኤድስ ድርጅት መረጃ መሰረት በኤርትራ በሽታ የሚያዙ ሰዎች ቁጥር 1% በታች መውረዱ ተገልጧል። በኤርትራ የዓለም የጤና ድርጅት ተወካዩ ዶክተር ጆሴቪን ኤምቦዜ በበኩላቸው በ2030 የኤድስ በሽታን ከዓለም ለማጥፋት በተያዘው ቅድ መሰረት በበሽታው ምክንያት የሚሞቱ ሰዎችና አዲስ ሌሎች ሰዎች እንዳይኖሩ የዓለም ህብረተሰብ ኃላፊነቱ እንዲወጣ አሳስበዋል። በኤርትራ የጤና ሚኒስቴር የህዝብ የጤና ጉዳይ ዋና ዳይሬክተር ዶክተር አንደብርሃን ተስፋጽዮን በበኩላቸው በበሽታው የሚሞቱ ሰዎች ቁጥርና አዲስ ሰዎች ቁጥር ለመቀነስ ቅድሚያ በመስጠት መንግስት እንደሚሰራበት ገልጠዋል። የኤርትራ የጤና ሚኒስቴር ዛሬ ባወጣው መረጃ መሰረት ከነፍሰ ጡር እናት ወደ ጽንስ የመተላለፍ ቁጥር ከ1% በታች መሆኑንና 92% በበሽታው የተያዙ ነፍሰ ጡሮች መድኃኒት እንደሚወስዱ ጨምሮ አስረድቷል። በተጨማሪም 8645 ሰዎች መድኃኒት እንደሚሰጣቸው መረጃው ጨምሮ ያስረዳል። ብርሃነ በርሄ ለአሜሪካ ድምፅ ሬዲዮ ከአስመራ።
ብርሃነ በርሄን አመሰግናለሁ። ይህ በእንዲህ እንዳለ ሁለቱም ዘጋቢዎች ባቀረቧቸው ሪፖርቶች ውስጥ የተነሱት የእናቶችና የሕፃናት ጤና ጉዳይ በጣም አንገብጋቢው የሆነ ነው። አሁን የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ የገንዘብ ድጋፍ ካልጨመረ በኢትዮጵያ የዘመን አቆጣጠር በ2024 ዓመተ ምህረት ለኤችአይቪ ተጋልጠው የሚወለዱ ሕፃናት ቁጥር በ60% እንደሚጨምር ተንብየዋል። ዩኒሴፍ ባወጣው በዚህ አዲስ ሪፖርት ኤችአይቪ በደማቸው ውስጥ ያለ ሕፃናት ቁጥር ባለፈው የአውሮፓውያን 2015 ዓመተ ምህረት 250,000 የነበረ ሲሆን ከ15 ዓመታት ባነሰ ጊዜ ውስጥ 400,000 እንደሚደርስ አስጠንቅቋል ዩኒሴፍ። ልብ በሉ፣ በኤችአይቪ የሚያዝ ማንም አይኖርም፣ በኤድስም የሚሞት አንድም ሰው አይኖርም የሚባልበት ጊዜ ነው። አሁን በዓለም አቀፍ ደረጃ በወጣው ቅድ መሠረት በአሁኑ ጊዜ አፍሪካ ውስጥ ለቫይረሱ የተጋለጡ 1.8 ሚሊዮን ሕፃናት አሉ። የሚበዙት የሚገኙት ከሳራ በስተደቡብ ባሉት አገሮች ውስጥ ነው።
ሰለሞን አባተንና መስታወት አራጋውን ለኤድስ ቀን ልዩ ዝግጅት እናመሰግናለን። አድማጮች፣ እኛም ለምሽቱ ያዝነውን በዚሁ መቋጨታችን ነው። የትግርኛው ስርጭት ከመቀጠሉ በፊት ቆንጅት፣ ቅድም የሰማነው ዜማ ለስንብት ይመረጥ?
ጥሩ ሀሳብ ነው። እለቱን የተመለከተ ነው። የዓለም የኤድስ ቀን ነው። ይህንኑ የሚያሳስብ ዜማ ነው ያለው። እንቀጥላለን። ወደ ትግርኛ ቋንቋ ስርጭት በዚያው እንሻገራለን። በእኛ በኩል ደህና ደሩ። ነገ እንገናኛለን።
ሰላም
kun ya ye na go re be na go re be jan tere sin kwa pa sam de ne be ti sam ተሰብስበ